የሐሙስ ምሽት ግንቦት 25 2014 ዓ.ም የጋቢና ቪ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? ከኛ ጋር ካመሻችሁ ከምትሰማቸው የአዲሱ ትውልድ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ከተጀመረ ከአንድ ዓመት ተኩል በላይ የሆነው በኢትዮጵያ መንግስትና በትግራይ ኃይሎች መካከል የሚካሄደው ጦርነት ትግራይን ከኢንተርኔትና ከመረጃ አገልግሎት አራርቋታል። ለመሆኑ የትግራይ ህዝብ እንዴት መረጃ ያገኛል?
በዚህ ወቅት ከዓለም ተነጥለንኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪን ሻት ስንገዛ ይሄ ነገር አልፎ በኋላ ስናስበው ምንኛ ያስገርመን ይሆን?
በመቀሌ መረጃ እንደጉልት እየተቸረቸረ ነው ይለናል ዘጋቢያችን። በምሽቱ የምናየው የምናደምጠው ይሆን። በሌላ በኩል ደግሞ በአፍሪካ የቴክኖሎጂ አካታችነት ጉባኤ ከበቅርቡ ከሰሞኑ ተካሂዷል።
ከጉግል፣ ከፌስቡክ፣ ከማይክሮሶፍት እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች። ከነዚህ ተውጣጡ ባለድርሻ አካላት ተገኝተዋል።
የሰማችኋቸው በጉባኤ ላይ ጥናታዊ ጽሑፋቸውን ያቀረቡት ዳኛቸው ቦጋለ ዋኬኒ ነው። እሳቸውን በምሽቱ እንግዳችን አድርገናቸዋል። ሌሎች ዘገባዎችም ይኖሩናል። ሰዓት እንዳፈቀደም ሙዚቃም እንጋብዛቸዋለን። መሰናዶውን እየመራው ኤደን ገረመው፣ በቅንብሩ ደግሞ ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። በመቀሌ ከተማ ስላለ አንድ የመረጃ ገበያ እናስተዋውቃችሁ። በመቀሌ የኢንተርኔት እና የስልክ አገልግሎት ባለመኖሩ የነዋሪውን የመረጃ ፍላጎት ለማሟላት በመሃል ከተማዋ ላይ ላፕቶፕ፣ ኮምፒውተርና ተንቀሳቃሽ ስልኮችን ይዘው የማህበራዊ ሚዲያ ስትሪም ቅጂ እንዲሁም በኢንተርኔት የሚተላለፉ የመገናኛ ብዙሃን ቪዲዮዎችን በመሸጥ የሚተዳደሩ ወጣቶችን አነጋግሮ ሙልጌታ ጽባህ ተከታዩን ልኮልናል።
ተከልት ምሩጽ ይባላል። በመቀሌ ዩኒቨርሲቲ በኤሌክትሮሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው አመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀሌ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል።
የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋው ተጀምሮ ያለን በቴን ስራ የሚያከፋፍላሉ ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖር ይችላል አይደል? የሚያመጡልን አሉ፣ ሪሶርስ አለ። ያው በቪዲዮዎቹ ያለው ይዘቱ በሶሻል ሚዲያ የሚተላለፉ ስክሪንሾቶች አሉ፣ እነሱ ይወስዳሉ። ቪዲዮዎችም አሉ በሳተላይትና በዩቲዩብ የሚተላለፉ ኢንፎርሜሽኖች ከነሱ ነው። እነሱ ይዘቱ እኛም ሸጠው እሱ ነው ይዘቱ። ያው ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል፣ በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛና መጣቸውና ከከፋፋዮቹ ከዛ እነሱን ይወስዳሉ። በጣም ነው የሚወዳቸው ማህበረሰቡ።
ሀጎስ ገብረኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉ
ግልጋሎት ነው የምንሰጠው። ግልጋሎት ደግሞ ስክሪንሻት አለ፣ የፌስቡክ ስክሪንሻት እና የተለያዩ የሚዲያ አውታሮች አሉ፣ ቪዲዮዎች ማለት ነው። አጫጭር ከዩቲዩብ የወረዱ አሉ፣ እንደ ኢቲፎሩም ማለት እንደዛ አይነት ነገር ነው የሚሰጠው። አቻለ እኔ ማመጣው ከአንድ ላከፋፋይ ነው ማመጣው፣ ግን ዋናው ሶርሱ ግን ከሳተላይት የሚጠቀሙ ካምፓኒዎች አሉ። እዚህ አንዳንድ ካምፓኒ ከነሱ ነው የሚወጣው፣ ሾልኮ ነው የሚወጣው። ሶ በዛ ምክንያት ነው የሚመጣው። እኛ የምንሸጣቸው መረጃዎች ይዘታቸው ፖለቲካዊ ነው፣ ስለ ጦርነት የሚያወሩ ስለሌላ ነገር ባለው ሁኔታ ሰውም አይፈልግም። ሚዲያዎቹም የሚያወሩ ስለ ጦርነት ነው። ሶ እይታቸው አብዛኛው ፖለቲካና ጦርነት ነው ስላለው ሁኔታ ማለት ነው።
ሃጎስ በየቀኑ ከ30 እስከ 40 ለሚሆኑ ደንበኞች እንደሚሸጥ ተናግሯል። 10 ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሟያም እንደሚያገኝ ነው የገለጸው።
ከአንድ ፓኬጅ ከአንደኛው ሁኔታ ነው እንደሚመጣልን ነው። ከ10 እስከ 25 ማም የሆኑ ቪዲዮዎች አሉት እና ስክሪንሻት አለ። የተለያየ ቪዲዮ ነው የሚይዘው። ከዩቲዩብ የተጫኑ የወረዱ ቪዲዮዎችና ከሳተላይት ቴሌቪዥን ሳተላይት የለው ሰው ይገዛል አንዳንዴ። ሶ ለአንድ ፓኬጅ እኛ ምንላት ፎልደር ነው ምንላት አንድ ፎልደር ነች ለሷ 10 ብር ነው የሚቻላት። በየ መንገዱ ነው የምታገኘው። እነዚህ ስክሪንሻት ማም የሚሸጡ ልጆች ታገኛለህ። በየጎዳናም እንደኔ ጎዳና የሚቀመጡ አሉ። ቤት ክፍትም ይሳብ ዘው ስላለ ኦልሞስት የነበረን ከስተመር ወደ ሌላም እየተዛወራለ።
በወቅታዊ ፖለቲካዊ ጉዳዮች የሚወጡ ይሁኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮዎች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም ማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምጽ ማውጊያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለስላሴ የተባለ ከነዚህ ወጣቶች መረጃ እንደሚገዛ ይገለጻልኝ አስተያየቱ እንዲህ አጋርቷል።
ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ ተዘግተን ስለለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ ከዛ በቪዲዮ መልኩ የሚሰራጩ አንዳንድ ሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ አው ከኢንተርኔት እንትን ዳውንሎድ የሚያርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻትና እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ። በሀገሪቱ የከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ አገኛለሁ ለማሰብ። ምክንያቱም እነዚህ ሜይንስትሪም ሚዲያዎቹ የአንድ አካል ወይም ፖለቲካዊ ግሩፕ አቋም የሚያንጸባርቅ መረጃ ደግሞ በተደጋጋሚ ዝም ብሎ የሚያሰለች ፕሮፓጋንዳ እንጂ ወቅታዊ ሁኔታ የሚመለከት ትክክለኛ እንትን ያሰራጫሉ ብዬ ስለማላስብ ሚዛናዊ መረጃ አገኝባቸዋለሁ ብዬ ማስባቸው እነዚህ ትኖች አማራጮች እጠቀማለሁ። ሁሌ ግርምት ነው የሚፈጥርብኝ። ማለት በዚህ ወቅት ከዓለም ተነጥለንኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን ደብር ስክሪንሻት ስንገዛ ይሄ ነገር አልፎ በኋላ ስናስበው ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል። በጣም ማለት ከማማረሩ ምኑ ምናምን ትቻውን ይገርመኛል። ያውን አለም በዚህ ሁኔታ እንደለን ይረዳ ይሆን ውን ይረዳል ወይ ብየንም ይገርመው።
ስንት ገዛዋለ?
10 ብር በፓኬጅ ነው። ያው ብዙ ቪዲዮዎች እና ስክሪንሻቶች ነው በአንድ ጊዜ የምገዛው። 10 ብር ብዙ ጊዜ ሳይኖረኝ ሲቀር ደግሞ በ5 ብር ይሸጡልኛል። ከዛ ደግሞ ጓደኞቼ ቀድመው የገዙ ሲኖር ደግሞ ከነሱ እቀበላለሁ።
ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ ግጭቱ በውይይት መፈታት አለበት በማለት ይቀዋል።
ይሄ ነገር የመጣው በፖለቲካ ነው። ሰው አሁን ያለው ነገር በፖለቲካ ሁለቱም ተፋላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው የማስበው። እና በድርድር በትግራይ ህዝብ ያለው መከራና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ ሰላም በሰላማዊ ድርድር እንዲፈታልን ነው የምፈልገው እንደ አንድ ለሰማው።
ፖለቲካል ችግር ፖለቲካል መፍትሄ ፈልጋል ብየንም ማምነው። ብዙም ሐሳብ ነበረኝ ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩት። ትምህርትም ለመቀጠል ማስተርስ ለመቀጠል ነበር ያሰብኩት። ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻ ለማህበረሰቡ በሙሉ ከትምህርት ርቋል። ያለ ትምህርት ደግሞ እድገት ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካል የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ።
ለአሜሪካ ድምጽ ሙልጌታ ጽባህም እመቀለም።
አፍሪካ የቴክኖሎጂ አካታችነት ጉባኤ ከሰሞኑ በኬንያ ናይሮቢ ተካሂዷል። ኢኔብል የተሰኘው ለትርፍ ያልተቋቋመ ድርጅት ያስተባበረው ይሄ ጉባኤ የቴክኖሎጂ መስክ በአፍሪካ የሚኖሩ አካል ጉዳተኞችን ህይወት በማገዙ ረገድ በሚገባው ሚና ላይ የመከረ መሆኑን ሰምተናል። በጉባኤው ላይ ስለተነሱ አበይት ጉዳዮች ለማወቅ ከጉባኤው እንደ ኢትዮጵያ ያሉ ሀገራት ምን ሊማሩ ይገባል የሚለውንም ለመረዳት በጉባኤው ላይ የውይይት መንደርደሪያ መንደርደሪያ ጽሑፋቸውን ካቀረቡት ዳኛቸው ቦጋለ ዋኪኒን ሀብታሙ ስዩም በስልክ አግኝቶ አነጋግሯቸዋል። አቶ ዳኛቸው በአካል ጉዳተኞች መብት ላይ የህግ ባለሙያም ናቸው። ቀጥሎ ይቀርባል።
የአፍሪካ አካታችነት ጉባኤ ባሳለፍነው ሳምንት መገባደጃ ላይ የተደረገ ጉባኤ ነው። ቦታው ኬንያ ናይሮቢ። በጉባኤው ላይ የውይይት መንደርደሪያ ጽሑፎችን ካቀረቡት መካከል አንዱ በአካል ጉዳተኞች ጉዳይ የህግ ባለሙያ የሆኑት አቶ ዳኛቸው ቦጋለ ናቸው። ስለ ጉባኤው አበይት ትኩረት አስቀድሜ ጠይቄያቸዋለሁ።
በተለይ የዚህኛው ኮንፈረንስ ትኩረቱ ቴክኖሎጂን እና የተለያዩ መርጃ መሳሪያዎች ወይም በእንግሊዝኛው አሲስቲቭ ዲቫይሶች ከቴክኖሎጂ አንፃር ለአካል ጉዳተኞች እንዴት ተደራሽ ማድረግ ይቻላል ይገባል፣ በአጠቃላይ ህይወትን በቴክኖሎጂ አማካኝነት ለአካል ጉዳተኞች ቀላል የማድረጊያ መንገዶች ምንድናቸው፣ እዛ ላይ መወያየት አለብን። እንደ አፍሪካ እንደ አፍሪካውያን በሌሎች ዓለማት ካሉ የጉዳዩ ባለድርሻ አካላት ጋር በመተባበር በዚህ ጊዜ በዚህ ዘመን በአንደኛው ክፍለ ዘመን በ2022 ያሉ የቴክኖሎጂ ውጤቶች በሌላው ዓለም ላይ ያሉ ምን ይመስላሉ፣ በተለይ እና እነዚህን ቴክኖሎጂዎች ተግባራዊ የማድረግ አቅማችን የማድረግ ሂደቱ ምን ይመስላል የሚለውን ለማየት እንዲሁም አፍሪካ ውስጥም የተሻሉ ምሳሌዎች ቤስት ፕራክቲሶች ካሉ እሱንም በሌሎች ዓለም ላይ ላሉ ባለድርሻ አካላት ለኛም እርስ በርስ እንድናውቅበት የተደረገበት ኮንፈረንስ ነው።
ከ200 በላይ ተሳታፊዎች የተገኙበት ከጉዳዩ ጋር ተገናኘ የመጀመሪያው በአካል የተደረገ መሆኑ የተነገረለት ጉባኤ ከአፍሪካ አህጉር እንዲሁም ከመላ ዓለም የተውጣጡ ከአካል ጉዳተኞች መብት እንዲሁም የቴክኖሎጂ ስርጭት ጋር የተገናኘ ልምድ ያላቸው ተሳታፊዎችና እንግዶች መታደማቸውን ከአቶ ዳኛቸው ሰምተናል።
በተለይ ስፖንሰር ካደረጉት ተቋማት ከማስተርካርድ ፋውንዴሽን፣ ከጉግል፣ ከፌስቡክ፣ ከማይክሮሶፍት እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች። ከነዚህ ተጣጡ ባለድርሻ አካላት ተገኝተዋል። ከዛም በተጨማሪ ተጋባዥ ከነበሩት እንግዶች መካከል ሀበን ግርማ ተገኝ ነበር። ሀበን ግርማ ከሃርቫርድ ህግ ፋክልቲ በ2013 የተመረቀች የመጀመሪያዋ መስማትና ማየት የተሳናት ነገር ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ ከሚባሉት የአካል ጉዳተኞች ጉዳይ ላይ ከሚሰሩ አድቮኬቶች ወይንም የመብት ተሟጋቾች መካከል አንዷ ናት። በቅርቡ ከ2-3 ዓመታት በፊትም አንድ መጽሐፍ ጽፋለች። ሀበን ዘ ዴፍ ብላይንድ ውመን ሁ ኮንከርድ ሃርቫርድ ሎው የሚል የግል ታሪኳን የሚያካትት አንድ መጽሐፍ ጽፋለች እና ይቺን ታላቅ ዓለም አቀፍ የአካል ጉዳተኞች መብቶች ተሟጋችንም ከአሜሪካ ከበርክሊ ካሊፎርኒያ ተጋብዛ በአካል ተገኝታ ንግግር አድርጋለች፣ ልምዷን አካፍላለች።
ለሁለት ቀናት በቆየው ጉባኤ የተለያዩ ፓናል ውይይቶች ተደርገዋል። በቴክኖሎጂ ታግዘው ትምህርትን ለአካል ጉዳተኞች እንዴት አካታች ማድረግ ይቻላል? የፋይናንስ ቴክኖሎጂን ለአካል ጉዳተኞች ተደራሽ ማድረግስ የሚቻለው እንዴት ነው? የሚሉ ጥያቄዎችን ከመለሱ ውይይቶች በተጨማሪ በአካታች የሥራ ስምሪት ውስጥ የቴክኖሎጂ ሚናን የመረመረ ውይይትም ተደርገዋል። የሀሳብ መንደርደሪያው አቅራቢ አቶ ዳኛቸው ትኩረታቸውን በወፍ በረር ያስቃኙናል።
በአፍሪካ ውስጥ ያሉ ኢትዮጵያን ጨምሮ የፖሊሲና የህግ ማቀፎች በአካል ጉዳተኞች የስራ ስምሪት ዙሪያ ምን ይመስላሉ? ምክንያቱም ቴክኖሎጂም ሊተገበር የሚችለው ጋባዥ የሆነ የህግና የፖሊሲ ማዕቀፍ ሲኖር ነው። በአንድ ሀገር ውስጥ በሀገራችን ውስጥ የኔ ትኩረት በሀገራችን እና በሀገራችን ውስጥ በተለይ 3-4 ሀገሮችን እንደምሳሌነት ጠቅሼ ሁሉ የስራ ስምሪትን የሚመለከቱ አካል ጉዳተኞችን የሚመለከቱ ህግጋቶች፣ ፖሊሲዎች ምን ይመስላሉ? አህጉራችን ደግሞ በቅርቡ ከ2-3 ዓመታት በፊት የጸደቀችው አህጉራዊ የአካል ጉዳተኞች መብቶች ስምምነት አለ። ያ ስምምነት አፍሪካ ዲሴቢሊቲ ፕሮቶኮል ይባላል በአጭሩ። ሙሉ በሙሉ በስራ ላይ አልገባም ገና፣ ምክንያቱም 15 የአፍሪካ ህብረት አባል ሀገራት ይህንን ስምምነት ማጽደቅ ይኖርባቸዋል። እስካሁን ድረስ ያ ቁጥር ስላልተሟላ ሙሉ በሙሉ ስራ ላይ አልገባም። ነገር ግን አይቀርም፣ የጊዜ ጉዳይ ነው። በስራ ላይ መግባቱ አይቀርም። ህጉ ተረቆ ማለፍ ያለበትን ሂደት አልፎ አሁን ማንኛውም ሰው ሊያገኘው በሚችለው ሁኔታ ተዘጋጅቶ ያለ የአፍሪካ የአካል ጉዳተኞች መብቶች ስምምነት ነው። ይሄ በዓለም አቀፍ ደረጃ ካለው የዓለም አቀፉ የመንግስታቱ ድርጅት የአካል ጉዳተኞች መብቶች ስምምነት በተጨማሪ ማለት ነው። በተህግ ሲዘጋጅ በማርቀቁ ሂደትም ውስጥ የነበረኝ የተሳትፎ ነበረ። በተሳታፊነት ከዛ በኋላ አዶፕት ሲደረግም ህጉ ሲጸድቅም ያለውን ሂደት በቅርበት ተከታተል ነበረ። ስለዚህ ምን ይላል ያ ህግ፣ የሚያመጣው ተጽዕኖ መስላል፣ ከቴክኖሎጂ ጋር በተያያዘ ከስራ ስምሪት ጋር በተያያዘ የተደረጉ ያሉ ጥረቶች ላይ የሚኖረው አዎንታዊ ተጽዕኖ ወይም አንድምታ ኢምፓክት ምን ይመስላል የሚለውን እዛ ላይ ጽሁፌን አቅርቤያለሁ። ሌላው የስራ ቀጣሪዎች ተቋማት መንግስታዊ ያልሆኑም መንግስታዊ የሆኑም ተቋማት አካል ጉዳተኞችን መቅጠር፣ አካል ጉዳተኞችን ማሳተፍ የሚያስፈልጋቸው ለምንድን ነው የሚለውን ርዕስም ከህግም አንጻር እንዲሁም ካሉ ጥናቶች አንጻር ለማቅረብ ሞክሬያለሁ።
በዚህ ጉባኤ ላይ የአካል ጉዳተኞችን ህይወት መቅለል አቅም ያላቸው ፈጠራዎች ለውድድር ቀርበዋል፣ አሸናፊዎችም ተሸልመዋል። ሀገራት አካል ጉዳተኞችን በሰራተኛው ኃይላቸው ውስጥ በማጠቃለላቸው ያገኙትን ጠቀሜታ ለውጭ አጋርተዋል። አዲስ ሰነድም ይፋ ተደርጓል።
እሱም ምርቶችና አገልግሎቶችን ተደራሽ ለማድረግ የሚያስችሉ መመሪያዎች ወይንም በእንግሊዘኛው making products and services inclusive in Africa የሚል በተለይ ከአፍሪካ ነባራዊ ሁኔታ አንጻር ከአፍሪካ አውድ አንጻር አገልግሎቶችንና ምርቶችን ተደራሽ ለማድረግ ምን አይነት መመሪያዎች ጋይድላይኖች ሊኖር ይገባሉ የሚለውን የሚያካትት አንድ መመሪያም ተመርቋል። እዚህ ፕሮግራም ላይ እሱም ለኛ ሀገር በጣም ጠቃሚ ነው ዘነው መተናል። እንደዚህ እንግዲህ የተለያዩ መድረኮች ሲኖሩ ምናካፍለው እንዲሁም ማቴሪያሉን ለተለያዩ ተቋማት እንሰጣው ኦንላይንም ይገኝ ነው በቀላሉ። ስለዚህ ይሄም ትልቅ ለኛ የሚጠቅም አንድ ውጤት ነው ማለት ነው።
አቶ ዳኛቸው ይሄው ጉባኤ ኢትዮጵያ በዘርፉ ብዙ መስራት እንዳለባት ያስታውሰ እንደሆነ ይናገራሉ። ሀገራት አካል ጉዳተኞችን አካታች የሚያደርጉ የህግና ፖሊሲ መዋቅሮችን የቴክኖሎጂ ስምሪቶችን አስፋፋታቸው አጥራፍ እንደሚያደርጋቸው ጉባኤው ተቋም እንደነበረም አክለዋል። ለአሜሪካ ድምጽ ሀብታሙ ስዩም።
ጋቢና ቪኦኤ ከመስከረም ዋሽንግተን ዲሲ የዕለተ ሐሙስ ግንቦት 25 2014 ዓ.ም መሰናዶውን ይቀል። ዝግጅቶቻችንን በሬዲዮ ቴሌቪዥን በሳተላይት ኢትዮሳት ላይ እንዲሁም ደግሞ amharic.vnews.com ላይ ድረገጽ ላይና በamharic የፌስቡክ ገጽ ላይ መከታተል ትችላላችሁ። ያመለጧችሁን ዘገባዎችን እዛ ላይ እንድትከታተሉ እንጋብዛለን። ወደ ቀጣዩ ዘገባ እንለፍ። 59ኛው የአፍሪካ ቀን ባለፈው ሳምንት ታስቦሏል። ስራ አጥነትን ጨምሮ በሀገሪቱ የተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤም በዛን ዕለት በአዲስ አበባ ተካሂዷል። አብዛኛው ህዝብ ወጣት በሆነ አፍሪካ የሀገሪቱን ቀውሶች ለመፍታት ወጣቶች የመሪነቱ ሚና ሊኖራቸው እንደሚገባም የጉባኤው ተሳታፊዎች ተናግረዋል። ኬኔዲ አባተ ዘገባለው።
የአፍሪካ አንድነት ድርጅት የተመሰረተበት ቀን ግንቦት 17 ዓመታዊ መታሰቢያ የሆነውን የአፍሪካ ቀን በማስመልከት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባወጡት መግለጫ የአፍሪካ ፈተናዎች ይበልጥ እየጨመሩና እየተባባሱ መምጣታቸውን ገልጸዋል። የሽብርተኝነት፣ ጽንፈኛ አክራሪነትና ድንበር ተሻጋሪ ወንጀሎች መባባስ እንዲሁም ከመልካም አስተዳደር እጦት የሚመነጩ ያሏቸው ሙስና፣ የእርስ በርስ ግጭትና የህገ መንግስታዊ የስርዓት ለውጦች መበራከት ሊቀመንበሩ የጠቀሷቸው የአህጉሪቱ ፈተናዎች ናቸው። ከፍተኛ የወጣቶች ስራ አጥነትና የአህጉሪቱ ሴቶች ፈተናም አፋጣኝ ምላሽ የሚሹ ሌሎች ተግዳሮቶች እንደሆኑ ነው ያነሱት። ኮቪድ-19 እና የሩሲያ ዩክሬን ጦርነት ደግሞ የአፍሪካን ቀውሶች በእንቅርት ላይ ጆሮ ደግፍ ያደረጉ ክስተቶች መሆናቸውን የጠቀሱት ሙሳ ፋኪ ለነዚህ ቀውሶች እልባት ለመስጠት የአፍሪካ ህብረት የተለያዩ ተግባራትን ቢያከናውንም ውጤቱ ፍላጎታችን ጋር አይገናኝም ብለዋል። በመሆኑም የመፍትሄ ውሳኔዎች ተግባራዊ እንዳይሆኑ የሚያደርጉ የሚያደርጉ እንቅፋቶችን ማስወገድ ትኩረት ሊሰጥበት እንደሚገባ ነው የገለጹት። 59ኛው የአፍሪካ ቀን በሚታሰብበት በዛሬው ዕለት የሥራ አጥነት ችግርን ጨምሮ በአህጉሪቱ የተለያዩ ጉዳዮች ላይ የሚመክር የፓን አፍሪካ ወጣቶች ጉባኤ በአዲስ አበባ መካሄድ የጀመረ ሲሆን አብዛኛው ህዝብ ወጣት በሆነው አፍሪካ የአህጉሪቱን ቀውሶች ለመፍታት ወጣቶች የመሪነት ሚና ሊኖራቸው እንደሚገባ የሚገልጹት የጉባኤው ተሳታፊዎች ለዚህም እድሎች ሊመቻቹ እንደሚገባ ይገልጻሉ። ወጣት ሳምገለሲ ወቹንዳ ከደቡብ አፍሪካ የመጣች የጉባኤው ተሳታፊ ናት።
The challenges will get an opportunity to derive our own solutions that will work.
ፈተናዎች ለአህጉሪቱና ለወደፊት የሚጠቅም የራሳችንን መፍትሄ እንድናመነጭ እድሉን ይሰጡናል። አሁን የምንኖርበት ሁኔታ ምንም ይሁን ምን ቀደምቶቻችን ያቆዩልን ነው። የተሻለ ነገር ለመፍጠር ግን እኛ እድሉ አለን። መንግስታት ደግሞ ምቹ ሁኔታዎችን ሊፈጥሩ ይገባል። በዚህ ጉባኤ የምናሳልፋቸው ውሳኔዎችም ለሀገራችን ለውጥ ሲባል ተግባራዊ ሊሆኑ ይገባል።
በኢትዮጵያ የአስተሳሰብ ለውጥ የማናት የበጎ አድራጎት ተግባር ላይ ተሰማርቶ እንደሚገኝ የሚገልጸው የጉባኤው ታዳሚ መምህር አካሉ አብርሃም ደግሞ ተከታዩን አስተያየት ሰጥቷል።
ከዚህኛው ስብሰባ ወይም ከፓን አፍሪካኒዝም ሰሚቱ ላይ ጥሩ ነገሮችን እናገኛለን ብለን እናስባለን። ምክንያቱም ብዙ ወጣቶችን አይተናል። ወጣቱ ትንሽ ኢንስፓየርድ ሆኖ አስተሳሰባችን አንድ ሆኖ አፍሪካ ከከባችበት ችግር መውጣት ማአት ችግሮች አፍሪካ ውስጥ አሉ። ሲቪል ዎሩን ተመልክተው ስብርስ መጣ ጦርነቱ ነው እንደገና ደግሞ በረሃብ በችግር በተለያዩ ሰቆቃዎች መኖሩን የውሃ ችግሩን የመብራት ችግሩን የህክምና ችግሩን ይሄ ሁሉ መከራ ያለው አፍሪካ ውስጥ ነው። ይሄንን መከራ በአውሮፓ አታየውም። እዚህ ምን አየውን ችግር አውሮፓ ውስጥ አናየውምና ትንሽ ቁጭት ጭሮብን ትንሽ ተበታተን ሀገር የመቀየር እንዲሁም ኮንቲኔንት የመቀየር ሐሳብን ያመጣልናል ብለን እናስባለን። ይሄም ደግሞ እንቅስቀሳችን ይሄ ስለሆነ ከዚህ እንደመለስ በየቦታችን በመንደድበት ቦታ ጥሩ ነገር ማድረግ እንዳለብን ይስማኛል።
ወጣቱ አፍሪካን የመለወጥ አቅም አለው የሚለው ላይቤሪያዊው አግዚየም ሱፑ ደግሞ ይህ የሚሆነው ግን ድጋፍ ሲቸረው ነው ይላል።
The young people in Africa has what it takes to develop Africa and to change Africa.
አፍሪካ ለማልማትና ለመለወጥ የሚያስፈልገው ነገር ወጣቱ ካላለ ወጣቱ የሚያስፈልገው ድጋፍና ማነቃቂያ ብቻ ነው። ወጣቶች አስፈላጊው ድጋፍ ቢደረግላቸው አፍሪካ በእርግጠኝነት ትቀየራለች። በአጀንዳ 2063 እንደተመለከተው የምንፈልጋትን አፍሪካ እውን ለማድረግ በእርግጠኝነት ወጣቱን ነው መመልከት ያለብን። ስለዚህ የአፍሪካ መንግስታት ወጣቱን መደገፍና ማነቃቃት አለባቸው።
ስራጥነትን ጨምሮ የአፍሪካ ችግሮችን ለመፍታት አህጉር በቀል በሆኑ የመፍትሄ አቅጣጫዎች ላይ መወያየት የጉባኤው አንዱ ዓላማ መሆኑን የሚገልጸው ደግሞ የአፍሪካ ወጣቶች ልማትና ለቀት ማከል ዋና ዳይሬክተር ፉአድ ገና ነው።
ቲማችን የሚለው building stronger africa ነው። stronger african ደግሞ ቢሆን እናደርገው by promoting indigenous knowledge። ስለዚህ indigenous knowledgeዎቻችንን መጠቀም እንችላለን። ብዙዎች አሉ፣ ብዙ ታይቆች አሉ፣ እሴቶች አሉ፣ ግን አልጠቀምንበትም። እነዛን እሴቶቻችን ለምሳሌ እንግዲህ አድዋ ሲባል ሁላችንም ትኩረት እንሰጠዋለን አይደል እንዴ? ከኛ አልፎ ጥቁር አሜሪካውያን ጭምር ነው እንግዲህ አድዋን ለትልቅ ነገር የሚያዩ። ለምንድነው ትልቅ ነገር የሚያዩ? እንግዲህ አድዋ እንዴት ነበር በዛ ሰዓት ላይ ያሸነፈው? በምን ታክቲክ ነው? በዛ ሰዓት ላይ ኢትዮጵያ የነበራት የውትድርና ብንለው የጦር መሳሪያዎች ብንለው ዘመናዊ አይደለም። እንግዲህ ዘመናዊ ቴክኖሎጂ ነው ተዋግተን ያሸነፍነው ማለት ነው። ስለዚህ what was the intelligence behind? ምንድን ነበር ኢንተለጀንሱ? wisdom ምንድን ነበር በዛ ሰዓት የነበረው? እነዛን እንደ ሴቶች እንጠቀማቸዋለን። ወጣቶቻችን ሞቲቬት እናደርጋቸዋለን።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንንም በጉባኤው መክፈቻ ላይ ባስተላለፉት መልእክት ወጣቱ አፍሪካን ከድህነት ለማላቀቅ ከታሪክ ልምድ መውሰድ አለበት ብለዋል።
Keeping our values and learning from our past will help us see the future clearly.
እሴቶቻችንን መጠበቅና ከታሪካችን መማር የወደፊቱን ጊዜ በግልጽ እንድናይ ይረዳናል። ከቅድመ አያቶቻችን ትግል በተግባር የተማርነው ትምህርትና የቀሰምነው ጥበብ ለአህጉራችን ቀጣይ ዕጣ ፈንታ ጠቃሚ ነው። አያቶቻችን አህጉራችንን ነጻ ለማውጣት ታግለዋል። ከዚህ መስዋዕትነት ልንማር ይገባል። እናንተ አሁን ለአፍሪካ ሁለተኛ ነጻነት አስተዋጽኦ እንድታደርጉ ተጠርታችኋል። ከድህነትና ኋላ ቀርነት ነጻ ለማውጣት እናንተ የአፍሪካ ተስፋ ናችሁ።
ወጣቱ ለአህጉሪቱ እድገት በሚያደርገው አስተዋጽኦ ጠንካራ ድጋፍ እንደሚያስፈልገው የገለጹት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው የኢትዮጵያ መንግስት ይህን በመገንዘብ በቀጣይ የ10 አመት የልማት እቅዶቹ የወጣቱን ተሳትፎ ለማጉላት ወስኖ በመስራት ላይ እንደሚገኝ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ተከታዩ ዘገባ ደግሞ ወደ ጋና ይወስደናል። በጋና ጾታዊ ጥቃትን ለመከላከል የሚደረጉ እንቅስቃሴዎችን በተመለከተ የአሜሪካ ድምጽ ዘጋቢዎች ያደረሱን እንግዲህ ወልዴ እንደሚከተለው አሰናድቶታል።
የአስተም ቤተሰብ በጋና ሰሜን ቶንጋ ውራጃ አንድ ቤት ውስጥ የሚኖሩ 3 ሴት ልጆች አሏቸው። በዚህ መጀመሪያ ላይ የሁሉም ታናሽ የሆነችው የ15 ዓመት ልጅ ተጠልፋ አስገድዶ መድፈር ተፈጽሞባታል። አይሪን አትሰም የጥቃት ሰለባዋ እህት ነች።
Devebe akon a picture of lofu njiko fie.
ለሰራት አመት ልጅ ፎቶን ተስልኩ ላይ ለህት ያሳይቶ ከእርሱ ጋር ወሲብ ለመፈጸም ፈቃደኛ ባለመሆኗ እንደገደላት ነገራት። እርሷም ምን ቢመትል ከሆነ እንደሚገድላት አተ። በሽጉጡ ሰደፍ ደረቷን መታት ሊያንቃትም ሞከረ። ፊቷ እስከሚያብጥ ደበደባት።
የአይሪን እህት ከሰባት ቀናት በፊት ከሆስፒታል ወጣለች። ከስድስት ወራት በኋላ ደግሞ የክትትል ቀጠሮ አላት። የብሔራዊ የጤና መድን ፕሮግራሙ የህክምና ወጪውን አሸፍንም። ዶክተር በርናንድ ኡቱጉባ የሰሜን ቶንጎ የህክምና ክፍል ኃላፊ ናቸው።
As long as it is defilement or rape or sexual assault review.
እድሜያቸው ለግብረ ስጋ ግንኙነት ካልደረሰ ልጆች ጋር የሚደረግ ግንኙነት አስገድዶ መድፈርና የጾታ ትንኮሳን በተመለከተ የጤና መድህን ወጪውን አይሸፍንም። ማንኛውም ምርመራ የሚደረግ ከሆነ ወጪውን የምትሸፍነው ራሷ ተጠያቂዋ ነች ወይም ደግሞ ገንዘቡን ከሆነ ቦታ ማምጣት አለባት።
የብሔራዊ የጤና መድን ፕሮግራም ባለስልጣን ለቪኦኤ እንደተናገሩት ፕሮግራሙ የጾታ ጥቃትን እንደ ጤና ችግር ሳይሆን እንደ ወንጀል ድርጊት ነው የሚቆጥረው። የሰሜን ቶንጋ ውራጃ የህዝብ ተወካይ ሳሙኤል አብላከዋ ይህ ኢፍትሃዊ ነው ይላሉ። ተወካዩ በምርጫ ክልላቸው ላሉ ሆስፒታሎች ተጠቂዎችን የምርመራ እንዳያከፍሉ አዘው ቢሮአቸው ወጪውን እየከፈለ ይገኛል።
I'm showing that in one constituency it is possible. We have abolished this and so we can now scale it up.
እኔ ያሳየው ያለሁት በአንድ የምርጫ ክልል ማድረግ እንደሚቻል ነው። አሮጌውን ደንብ አግደናል። ሌሎች አካባቢዎችም ይህን እንዲከተሉና ክፍያውን ለማስቀረት ከጓዶቼ ጋር ህግ ለማርቀቅ እየተነጋገርኩ ነው።
በ2020 በተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ዩኒሴፍ የተሰራው ጥናት እንዳመለከተው በጋና ከጾታዊ ጥቃት በኋላ ፍትህን የሚፈልጉ ተጠቂዎች ከገቢያቸው ከ10 እስከ 55 በመቶ እንዲያዋጡ ይገደዳሉ። ይህም ተጠቂዎች ፍትህን ፍለጋ ወደፊት እንዳይመጡ ያደርጋል። የፓርላማ አባሉ ሳሙኤል አብላከዋ ግባቸው ተጠቂዎች ፍትህን ሲሹ ቀላል እንዲሆንላቸውና የጥቃቱ ፈጻሚዎች ደግሞ ተገቢውን ቅጣት እንዲያገኙ ነው።
No matter your status, no matter who you are, no matter how much money you think you have.
ምንም ሁን ማን ወይም ምንም ያህል ገንዘብ ይኖርህ ይህ የሚያስቀጣ ወንጀል ነው። ካሁን በኋላ ምንም ትዕግስት የለንም።
በዚህ አዲስ ደንብ መሰረት የአትሰን ቤተሰብ የጥቃት ፈጻሚው ላይ ክስ ለመመስረትና ፍትህ ለማግኘት ተስፋ ያደርጋል።
ተመልካቾቻችን የዕለቱ የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አስተያየት ጥያቄዎቻችሁን በፌስቡክ በአማርኛ ላይ ተስተናግዳችሁ ምሽት ኤደን ገረመው ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ሰላም ጤና ይስጥልኝ ተናገረ።